Bambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ዲጄ ፋትሱ ምሽቱን አብሮም በሙዚቃ ሲያደምቅ ያመሻል።
ሰላም እንደምናመሻችሁ። የዛሬው ፕሮግራማችን የጥቁር ህዝቦች ታሪካዊ ወር ነው። ይሄ የያዝነው የካቲት ወር። በዚህ ወር ታዲያ የጥቁር ህዝቦች ኑሮ፣ ባህልና ታሪክ ይዘከራል።
ትናንሽ ወንድና ሴት ልጆችን ስመለከት ከሲቪል መብቶች ትግሉ ጋር ያላቸው ቁርኝት ብዙም ባይሆንም ዛሬም ቢሆን በኑሯቸው ፈተናዎቻቸውን ሲጋፈጡ እናያለን።
የዛሬው የጋቢና ጉዞ ታሪካዊ ነው። የጥቁር ህዝቦች ታሪካዊ ወር የካቲት፣ የአፍሪካን አሜሪካውያን ወጣቶች ትግልስ በእነሱ ኑሮ ምን ለውጥ አመጣ?
I think what he did that was important was that he tried to help African Americans and
አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው፣ በአብሮነት ነው ያገናኘው።
ወጣቶች በማንኛውም ማህበራዊ እንቅስቃሴ ውስጥ ሁልጊዜ መሪ ናቸው።
ዶክተር እስቄል ገቢሳ የታሪክ መምህር ነው።
አሜሪካን ሀገር አንድ ከሌሎች ሀገሮች ለውጥ የሚያደርገው ነገር ችግር ካለው ችግሩን አይደብቅሩን ለመጋፈጥ የሚፈልግ ሀገር።
ዝርዝሩን ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ጋር ማስ ተሻገሩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የካቲት ወር የጥቁር ህዝቦች ታሪካዊ ወር በሚል በዩናይትድ ስቴትስ ይከበራል። ልዩነቶች የሚታሰቡበትና የሚታወሱበት የሚዘከሩበት ነው። የጥቁር ህዝቦች እኩልነት፣ የነጻነትና የመብት ትግል የሚታወስበትም ወቅት ነው።
እለቱን በማሰብ ሄኖክ እንግዳ አለው።
በአዲስ አበባ ዩኒቨርሲቲ የታሪክ አስተማሪ ጋር ደውዬ ነበር። ዶክተር እስቄል ገቢሳ በእርግጥ አሁን የሚያስተምረው በዩናይትድ ስቴትስ ነው። በታሪክ መለስ ብለን ባደረግነው ውይይት እንግዲህ ልትገምቱት እንደምትችሉት ከ500 ዓመታት በላይ ታሪክን በፍጥነት መዳሰስ ይከብዳል። ግን ዋና ዋና ታሪካዊ ክስተቶችና ወቅቶችን ተመልክተናል።
ባርነት እንግዲህ የሰው ልጅ ከሰራቸው ማህበራዊ ተቋማት ውስጥ ሆነ ብሎ ሰውን ከሰውነት አውጥቶ ወደ ንብረትነት ዝቅ አድርጎ ለመጨቆን የተመሰረተ የማህበራዊ ተቋም ነው። አብዛኛውን ጊዜ ያው በደሉ ነው የሚታወቀው። ይሁን እንጂ ላለንበት ዓለም ደግሞ መሰረትን የጣለ ነው። ያ መሰረት ከደንቦ ይሄ ትራያንግለር ባሪያ ጉልበት ላይ የመጣ ትርፍ ነው የካፒታሊዝምንም ማንሰራራት ያነሳው ብሎ ኤሪክ ዊሊያምስ ቀደም ሲል የጻፈው መጽሐፍ አለና በአንድ በኩል የሰውን መብት የሰው ልጅነትን እንዲገፍ ነው። በሌላ በኩል ደግሞ በምኖርበት ዘመናዊ ዓለም መሰረት የሆነ ዓለምን ሶስት ክፍለ ዓለማትን ያገናኘ ብዙ የሸቀጥና የተክል መለዋወጥን ያመጣ አዲስ አገር በዚህ ቦታ በዚህ ምዕራብ ደግሞ እንዲፈጠር ምክንያትም የሆነ በዓለም ታሪክ ውስጥ ሰፊ ቦታ ያለው ተቋም ነው።
ዶክተር እስቄል እንዲያው በዛን ዘመን ያው የኖሩ ሰዎችም ታሪክ ይወሳልና ወጣት መሆን በዛን ዘመን አፍሪካ ውስጥ ወጣት መሆን በተለይ በባሪያ ንግድና በባሪያ ፍንገላ በተጠቁ የአፍሪካ አካባቢዎች ወጣት መሆን ምን ይመስል ነበር?
እንግዲህ የትኛው አፍሪካ እንደምድረው ነው አሁን የምንናገረው ምዕራባዊ አፍሪካ ስለነበረ የባሪያ ንግድ ስርዓት ሶስት ደረጃዎች አሉት። ከአፍሪካ ውስጥ መፈንገል አለ፣ ከዛ ወደ አሜሪካን ሀገር ማሻገሪያው አለ፣ እዚህ ከደረሱ በኋላ ደግሞ ማላመድ አለ፣ ሲዝኒንግ ይባላል። ከምዕራብ አፍሪካ ወደ አሜሪካ የሚመጡት አብዛኛዎቹ በባርነት የሚመጡት ወንዶች ናቸው። እድሜ የጠንቡ ሳይሆኑ በቂ ጉልበት ያላቸው በስራ የሚመቹ ናቸው። ስለዚህ በአፍሪካ ውስጥ በሚኖሩበት ጊዜ የመያዝ፣ የመፈንገል፣ የመሸጥ ነፃነትን የማጣት ነገር ነው የሚታያቸው። ከዛ ደግሞ ወደ አሜሪካ ሲመጡ ይሄ በሚድል ፓሴጅ የሚለው በጣም ክፉ የሆነ ሰው እንደ እቃ ታጉሮ የሚሄድበት ነው። ስለዚህ ብዙ ሰው የሚሞትበት ነው። እዚህም ከደረሱ በኋላ ይሄ ሲዝኒንግ የሚባለው ሞራሉን ሰብሮ ሰራተኛ ብቻ ለማድረግ የሚጠቀሙበትም የሚሰብር ነው። ከዛ በኋላ ደግሞ ነፃነት በሌለው ሰው ንብረት ሆነው አገልግሎት ብቻ የሚሰጥ ጉልበቱ ብቻ የሚፈለግ እንዲህ አይነት ኑሮ ነው ወጣት መሆን ማለት
ለማሰብም የሚከብድ ነው። ቅድም ስንነጋገር ዶክተር ሕዝቅኤል ከባርነት ነጻ ለመውጣት የተደረጉ ትግሎችን አስመልክቶ ስንነጋገር ከባርነት ነጻ ለመውጣት መንግስቶችና ፖለቲከኞች ብቻ ሳይሆኑ እያንዳንዱ ግለሰብ ለነጻነቱና ለሌላው ነጻነት ያበረከታቸው አስተዋጽኦዎች ወሳኝ ናቸው ስትለይ ነበር አስቀድመ።
አንዳንድ ቦታ ላይ ባሪያ ጉልበት በጣም ተፈላጊ መሆኑ እያነሰ በመጣበት ጊዜ በራሳቸው ገንዘብ ራሳቸውን ነጻ ያወጡ ብዙ ሰዎች ናቸው። ብዙ ወጣቶች የራሳቸውን ብቻ ሳይሆን ቤተሰቦቻቸውን፣ በተለይ ወደ ቨርጂኒያ ግዛት እንዲህ አይነት ነገር ተፈጽሟል። በዚሁም አይነት ደግሞ በተለይ በወታደርነት ውስጥ ገብተው በመንግስት አገልግሎት ውስጥ ገብተው ከፍተኛ አስተዋጽኦ የሰጡት ብዙ ወጣቶች አሉ። አዎ፣ መንግስት ብቻ ሳይሆን እያንዳንዱ ሰው የራሱን ነጻ ለማውጣት የነጻነት ምህዳሩን በአካባቢ ሰፋ ለማድረግ ብዙ ኢኒሽቲቭ ወስደዋል።
ብዙ ወጣቶች ናቸው። የብዙ ወጣቶች ታሪክ ይታወሳል። አሁን ጊዜ አልፎ እንዲያውም በአክብሮት በአሜሪካ ታሪክ ትልቅ ቦታ የተቀመጡ ወጣቶች አሉ። ፍሬድሪክ ዳግላስን እንመልከት። በባርነት ኖሯል። ነጻ ለማውጣት ያደረገው ሽሽት ወደ ሰሜን ለመሄድ፣ ከዛም በነጻነትና በክብር ኖሯል። ታሪክ እንዴት ታስታውሰዋለች ፍሬድሪክ ዳግላስን?
እንግዲህ በተለያየ መስክ ቅድም እንዳልኩት ወጣቶች ነጻ ከወጡ በኋላ በተለያየ መስክ የተሰማሩ አሉ። አንዳንዶቹ ያው መሬት ገዝተው ገበሬዎች የሆኑ አሉ፣ ወይም ወደ ትምህርት ቤት የገቡና ጸሐፊ የሆኑ አሉ። ይሄኛው ፍሬድሪክ ዳግላስ ሜሪላንድ ቦልቲሞር አካባቢ ነው ጊዜ የኖረው። መጀመሪያ ላይ የመጽሐፍ ቅዱስ ሰባኪ ነው የሆነው። ከዛ በኋላ ይጽፋል በኩዌከር ከሚባሉት ጋራ ተገናኝቶ ህይወቱን ሁሉ በጽሁፉና በትግሉ ዊሊያም ጋሪሰን ከተባለው ጋር በአንድ ጊዜ ተገናኝቶ ብዙ የራሱ ነጻ ማውጣት ብቻ ሳይሆን ሌሎችን ነጻ ለማውጣት በተለያየ መንገድ ከፍተኛ አስተዋጽኦ ነው ያደረገ። ራሱንም ደግሞ በእውቀት ከገበየ በኋላ ጋዜጣ ምናምን እያወጣ ስለ ባርነት ምን እንደሆነ ንግግር እያደረገ በየቦታ ስለ የባሪያ ስርዓት እንዲጠፋ ከፍተኛ አገልግሎት የሰጠ
ልክ ነው። እንዲያውም እስከ መጨረሻ ከባርነትም ወጥቶ ፕሬዚዳንት ሊንከንንም እስከ ማማከር የደረሰበት ነው። በነገራችሁ ላይ የምታዳምጡን የጋቢና አድማጮች ፍሬድሪክ ዳግላስን መጽሐፍ ካላነበባችሁ አጠር ያለች ነች። በጣም 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 ግሩም የሆነች መጽሐፍ ነች። እንድታነቧት ከወዲሁ እኔ ላስታውሳችሁ። ዶክተር ሕዝቅኤል የሙዚቃ እረፍት አሁን እናድርግና ተመልሰን መተን ደግሞ አንድ ሁለት ጥያቄዎችን አነሳለሁኝ። በመሃልም አንዳንድ ዘገባዎች አሰናድተናል። የምትከታተሉት ጋቢና ቪኦኤ ነው።
ኦ ፍሪደም፣ ኦ ፍሪደም፣ ኦ ፍሪደም ኦቨር ሚ ኤንድ ቢፎር አይ ቢ አ ስሌቭ be buried in my grave and go home to my Lord and be free. Oh, freedom.
Oh, freedom. Freedom.
ጋቢና ቪኦኤ ነው የምትከታተሉት። ዛሬ ካቲት ወር የጥቁር ህዝቦች የታሪካዊ ወር ነው። አስቀድመን ከዶክተር ሕዝቅኤል ጋቢሳ ጋር ስንነጋገር በተለይ በባርነት የቆዩ ህዝቦች ጋር ስንነጋገር ነበረ። ዲጄ ፋትሱ እዚህ ያለ መስታወትም፣ ሁለታችሁ ሙዚቃ አዋቂዎች ናችሁ። ሙዚቃ በባርነት ወቅት የነበረው በስራም መንፈስ በማነሳሳትም ሚና ነበረው አይደል?
ሙዚቃ እንግዲህ በጥቁሮች ታሪክ ውስጥ እንደዚህ በስሌቨሪ ታሪክ ውስጥ እንግዲህ ብሉዝ የሚባለው ሙዚቃ ከዛ ነው የወጣው ዋናው። ብዙ ጊዜ ግን የሚያደርጉት
የሚሉበት
ብዙ ጊዜ ግን ቤተክርስቲያን በሚሄዱበት ጊዜ ነው እንግዲህ ያው ለእግዚአብሔር እንደመናገር አርገው ሙዚቃን የሚያስተላልፉ በሙዚቃ የሚያስተላልፉትና የምታደምጡት ሙዚቃ የኳየር ዘ ጎልደን ጎስፕል ሲንገርስ ይባላሉ። የኳየር ሙዚቃ ነውና ብዙ ጊዜ ድምጻቸውን በቤተክርስቲያን አስተካከው ነበር የሚያስተላልፉትና
በሰራም ላይ በተሰማሩ ጊዜ የሸንኮራ ገዳም የተለያዩ ሰፋፊ እርሻዎች ውስጥ ይሰሩ ስለነበረ እያዜሙ እየዘመሩ ነበር። ለምን አናሰማቸው ታዲያ? የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ ማርቲን ሉተር ኪንግ ከአምስት አስርተ ዓመታት በፊት ያሰማው ህልም አለኝ ንግግር ዛሬ በከፊል ተሳክቶ የተቀሩት ደግሞ ለአሁኑ ወጣት አሜሪካዊ ትውልድ እንዳራያና ግብ ለመምታት መነሳሻ ሆኗል። በእርግጥ ዓለማችን አንድ የሆነች በመምጣቷ አሜሪካውያን ወጣቶችና አዳጊዎች ዛሬ የሚጋፈጧቸው ፈተናዎችና ችግሮች ለኢትዮጵያና ለአፍሪካ እንዲሁም ለሌሎችም ወጣቶች ፍጹም ልዩ በሆነ ኑሯቸው አንድነትን ሊያገኙባቸው የሚችሉበትም ነው። የአሜሪካ ድምፅ ዘጋቢ ዴብራ ብሎክ ያዘጋጀችው ተከታታይ ዶክመንታሪ ሁኔታውን ይቃኛል።
We shall overcome. We shall overcome. We shall overcome.
ሊንከን መታሰቢያ በዋሽንግተን ዲሲ እምብርት ላይ የዛሬ 52 ዓመት ገደማ አንድ የብዙዎችን ሕይወት የለወጠ ንግግር ተሰማ። ቃል ሕይወትን ይለውጣል እንዴ ካላችሁ ለምን ማርቲን ሉተር ኪንግን አናሰማችሁም?
I have a dream. My four little children will one day live in a nation where they will not be judged by the color of their skin but by the content of their character.
ህልም አለኝ አራቱ ህፃናት ልጆቼ በቆዳቸው ቀለም ሳይሆን በሰብእናቸው ማንነት በሚለኩበት ሀገር የሚኖሩበት ቀን እንዲመጣ ይታየኛል። ህልም አለኝ።
የ12 ዓመቷ ናይላ ባንክስ ዋሽንግተን ዲሲ አንድ የማርቲን ሉተር ኪንግ አርአያነትን የሚያሳይ ኤግዚቢሽን ላይ ያስተዋለችውን ስታስረዳ
I think what he did that was important was that he tried to help African Americans and
አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው። በአብሮነት ነው ያገናኘው። አሁን እኮ ሁሉም ሰው ተስማምቶ ይኖራል፣ እጅም ይጨባበጣል።
ጆናታን ዊሊያምስ በ14 ዓመቱ ሰላማዊ ትግል ማለት በተግባር ያለውን ትርጉም የተረዳው ከዶክተር ኪንግ እንደሆነ ይናገራል።
He was put in jail multiple times. I'm pretty sure most people would have just given up at that point, but he kept
በርካታ ጊዜ አስረውታል። ብዙ ሰው ተስፋ ለመቁረጥ መታሰር ይበቃዋል። እሱ ግን ቀጠለ፣ ያሰበውን እስኪያሳካ ድረስ አላቆመም።
ከሌላ አሜሪካዊ ታዳጊ እንስማ። ሊንዳ ማርቲኔዝ የሂስፓኒክ ዝርያ አላት።
በጣም የሚገርምና አሪፍ ሰው ነው። ሁሉንም ነገር በሰላም ነው ያከናወነው፣ ያለ ምንም አይነት ውከት። ለኔ እንዲህ ያለ መሪ በጣም ይስበኛል፣ አርአያም ይሆነኛል።
የሲቪል መብት ተሟጋችና በኮንግረስ የዋሽንግተን ዲሲ ወኪል ኤሊኖር ሆልምስ ኖርተን ወጣቱ ትውልድ ዶክተር ኪንግ የህዝቦችን አንድነትና እኩልነት አስመልክቶ ያሳለፈውን መልእክት ከዕለት ተዕለት ኑሮ ጋር ሲያቆራኙ ማየት ያስደስተኛል ትላለች።
Young people are supposed to take a lot of this for granted, otherwise we didn't accomplish very much.
ብዙ ወጣቶች ይህንን ታሪክ እንደተሰጣቸው ቆጥረው ችላ እንዲሉት እንፈልጋለን። ለዚህም ምክንያት አለው። እኛ በ1963 ዓመተ ምህረት ይስማን የነበረው አይነት መድሎና በደል ለአሁኑ ትውልድ እንዳይተላለፍ ስለሆነ የታገል ነው። እነዚህ መብቶች ሲኖርባቸው እንጂ ሲታገሉላቸው ማየት የቀደምነውንም አያስደስተንም።